የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የራያ ማንነት ጥያቄ ምላሽ ያገኝ የሚል ሰላማዊ ሰልፍ ተካሄደ።
አንደኛ ፖለቲካዊ ስልጣናቸውን ተጠቅመው የነጠቁትን ማንነት ለሚመለከታቸው የሀገራችን ፖለቲከኞች ማስገንዘብ ነው። በሁለተኛ ደረጃ ደግሞ የዓለም አቀፍ ማህበረሰብ የውስጥ ለውስጥ ጫናችንን እንዲገነዘብ ማድረግ ነው። በሶስተኛ ደረጃ ደግሞ በእኛ ማንነት ዙሪያ ላይ የተለያዩ ጥቅም ፍላጎት ያላቸው አካላት የእኛን እውነተኛ ማንነትና ፍላጎት ስላላወቁት ይህንን ነገር ልናስገነዘብበት የምንችልበትን እድል መፍጠር ነው።
ከሰልፈኞቹ የአንዱን ድምጽ ነበር የሰማችሁት። ሰልፉን በተመለከተ ትግራይ ክልል ያወጣውን መግለጫ ያካተተ ሙሉ ዘገባ በእለቱ አብይ ርዕስ ይቀርባል። ሰኞ መጋቢት 11 2015 ዓ.ም ጤና አስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። በርከት ካሉ ቅንብሮችና ወቅታዊ ዘገባዎች ጋር ለምሽቱ ያሰናዳናቸውን ይዘን የምሽቱ አስተናጋጃችሁ አሉላ ከበደ፣ የቅንብሩ መሪ ኤልያስ አስማረ፣ ዚነባ አብዱራህማን ደግሞ በቴክኒክ ምህንድስናው ተሰይመዋል። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከእንግዲህ ወልዴ። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። የሱዳን ወታደራዊ መሪዎችና የዲሞክራሲ አቀንቃኝ ኃይሎች ከመጪው ሚያዝያ 3 ጀምሮ በሲቪል የሚመራ መንግስት ለማቋቋም መወሰናቸውን ሁለቱንም ወገኖች የሚወክሉ ቃል አቀባይ አስታውቀዋል። ባለፈው ታህሳስ ወር ላይ የተደረሰው ስምምነት መጋቢት 23 ቀን እንደሚፈረምና ከቀናት በኋላም አዲስ የሽግግር ህገ መንግስት እንደሚፈረም ቃል አቀባዩ ካሊድ ኦማር በጋዜጣዊ መግለጫ ላይ ተናግረዋል። በጥቅምት 2013 በጀነራል አብደል ፈታህ አልቡርሃን የሚመራ ወታደራዊ መፈንቅለ መንግስት በምዕራባውያን ይደገፍ በነበረው መንግስት ላይ ከተደረገ በኋላ ሱዳን ቀውስ ውስጥ ከርማለች። መፈንቅለ መንግስቱ የተደረገው አገሪቱን ለ30 ዓመታት የገዙት ኦማር አልበሽር በአመጽ በተወገዱ በሁለት ዓመቱ ነበር። በመጪው ሚያዝያ 3 2015 የሽግግር ስልጣን ያላቸው ተቋማት መመስረት እንደሚጀምሩ ቃል አቀባዩ ጨምረው ገልጸዋል። በሱዳን ባለፈው ታህሳስ ወር ላይ የተደረሰው ስምምነት ተግባራዊ እንዲደረግ ግፊት ሲደረግ ቆይቷል። የጸጥታ ዘርፉን ማሻሻልና የሽግግር ፍትህን በሚመለከት አሁንም መፍትሄ ያላገኙ ጉዳዮች መሆናቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ከ9 የዲሞክራሲ አቀንቃኞች፣ አንድ የጦሩ ተወካይ እንዲሁም አንድ አፋጣኝ ረዳት ኃይሎች ከተባሉት የተውጣጣው 11 አባላት ያሉት ኮሚቴ የመጨረሻውን የስምምነት ሰነድ እንዲያዘጋጅ ሥራ ተሰጥቶታል። አፋጣኝ ረዳት ኃይሎች የተባለውና በ10,000 የሚቆጠር አባላት ያሉት ሰራዊት መሪ ጄኔራል መሐመድ ሐምዳን ደጋሎ በሲቪል ሽግግሩ ሂደት ከፊት እንደሚሰለፉ ይጠበቃል። ደጋሎ ከሌሎች ሰራዊቷ መሪዎች ራሳቸውን አግልለው ከሲቪል ፖለቲካዊ ቡድኖች ጋር ተቀራርበው በመስራት ላይ ሲሆኑ፣ ይህም ከሽግግር ሂደቱ በኋላ በሱዳን ፖለቲካ ውስጥ ዋና ተዋናይ ሆነው እንዲቀጥሉ ያስችላቸዋል ተብሏል። ባለፈው ሳምንት በተከሰተው ፍጥጫ ደጋሎ ሰራዊታቸውን ካርቱም ውስጥ ማስፈራቸው ይታወሳል። ሱዳን ወደ ሲቪል አስተዳደር የምትመለስ ከሆነ ከወታደራዊ መፈንቅለ መንግስት ወዲህ ተቋርጦ የነበረው ዓለም አቀፍ እርዳታና የገንዘብ ፍሰት እንደሚቀጥል ይጠበቃል። የኑሮ ውድነት እጅግ በመናሩ ምክንያት ተማረው ሰልፍ በወጡ ኬንያውያን ላይ ፖሊስ አስለቃሽ ጭስ ሲተኩስ ሰልፈኞቹ በአጸፋው ድንጋይ ወርውረዋል። በተቃዋሚ ፓርቲ በተጠራው ሰልፍ የናይሮቢና ቢያንስ አንድ የሌላ ከተማ ነዋሪዎች መሳተፋቸው ሲታወቅ፣ ፕሬዚደንት ሩቶ ስልጣን ከያዙ ወዲህ የመጀመሪያው ነው ተብሏል። ፖሊስ ለሰልፉ ፍቃድ ያልሰጠና መንግስትም እርምጃ እንደሚወስድ ያስጠነቀቀ ቢሆንም የተቃዋሚ መሪ ራይላ ኦዲንጋ ግን ሰልፉ በታቀደለት መሠረት እንዲካሄድ ጥሪ አድርገዋል። ኬንያውያን በብዛት ወጥተው በአገሪቱ እየተካሄዱ ያሉ ነገሮች እንዳላስደስቷቸው ማሳወቅ አለባቸው ሲሉ ተደምጠዋል ኦዲንጋ ለደጋፊዎቻቸው እሁድ ዕለት ባስተላለፉት መልእክት። በማዕከላዊ ናይሮቢና በሌሎች የከተማዋ ስፍራዎች በመንግሥት ቢሮዎች አካባቢ በተሰባሰቡ ሰልፈኞች ላይ ፖሊስ አስለቃሽ ጋዝ ተኩሷል። በሕግ መወሰኛ ምክር ቤቱ የአነስተኛ ቁጥር መቀመጫ ያለው ፓርቲ መሪ የሆኑት ስቲዋርት ማትዛዮን ጨምሮ 2 የምክር ቤት አባላትና ሌሎች 2 ደርዘን የሚሆኑ ሰልፈኞች በፖሊስ መያዛቸውን የኤኤፍፒ ዜና ወኪል ዘግቧል። ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችና የኦዲንጋ ጠንካራ ደጋፊዎች በብዛት በሚገኙበት ኪቤራ በተባለው የናይሮቢ ክፍል ያሉ ሰልፈኞች ጎማ ሲያቃጥሉ ፖሊስ በውሃ በትኗቸዋል። በመሰረታዊ ፍጆታ አቃዎች ውድነት የመገበያ ገንዘብ የሆነው ሺሊንግ ከዶላር አንጻር እጅግ በመወረዱና በተከሰተው ከፍተኛ ድርቅ ምክንያት ኬንያውያን ኑሮ ተጭኗቸዋል። በሰሜን ምስራቅ ናይጄሪያ በእስላማዊ አክራሪዎች የተሰነዘረውን ጥቃት የጸጥታ ኃይሎች መመከታቸው ሲነገር፣ በሌሎች አካባቢዎች ደግሞ በርካታ የምርጫ አስፈጻሚዎች መጠለፋቸው ታውቋል። ለአገረ ገዥነት የተደረገው ምርጫ ውጤት እየተንጠባጠበ በመገለጽ ላይ ሲሆን፣ በሌጎስ ግዛት ተቀማጩ አገረ ገዥ ደግሞ ሳይመረጡ እንዳልቀረ ተዘግቧል። በአንዳንድ ቦታዎች ሁከት ተከስቶ እንደነበር መረጃ እንደደረሳቸውና ጉዳዩን እያጣሩ መሆኑን የምርጫ ቦርድ ኮሚሽን ቃል አቀባይ ትናንት አስታውቀዋል። አንድ የምርጫ አስፈጻሚ ሲገደል፣ ሌሎች ደግሞ ወከባና እንግልት ሲገጥማቸው፣ አንዳንዶች ደግሞ ለሆስፒታል በቅተዋል ብለዋል ቃል አቀባዩ። 36 ከሚሆኑት የናይጄሪያ ግዛቶች 28 የሚሆኑት ቅዳሜ ዕለት የአገረ ገዢ ምርጫ ያከናወኑ ሲሆን፣ 1000 በሚሆኑ የምርጫ ክልሎች ደግሞ የሕዝብ ተወካዮች ምርጫ ተካሂዷል። የናይጄሪያ ሕገ መንግሥት በአገረ ገዢዎች ከፍተኛ ሥልጣንና ያለመከሰስ መብት የሚሰጥ ሲሆን፣ ይህም በግዛታቸውም ሆነ በፌዴራል ደረጃ ከፍተኛ ተጽዕኖ ያላቸው ያደርጋቸዋል። የቅዳሜው ምርጫ የተካሄደው በቅርቡ የተደረገውንና የገዢው ፓርቲ ተወካይ ቦላ ቲንቡ አሸናፊ የሆኑበትን ውጤት ተቃዋሚዎች እንደማይቀበሉ መግለጻቸውን እየቀጠሉ ባለበት ወቅት ነው። በሰሜን ምስራቅ ናይጄሪያ ቦርኖ ግዛት በእስላማዊ መንግሥት የሚደገፉ አክራሪዎች የምርጫ ቆጠራ በሚካሄድበት ማዕከል ላይ ጥቃት የሰነዘሩ ሲሆን፣ የጸጥታ ኃይሎች ጥቃቱን መክተው በርካቶችን እንደገደሉ የአካባቢው ባለሥልጣናትና ነዋሪዎች ተናግረዋል ሲል አሶሴትድ ፕሬስ ዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እህል በጥቁር ባህር ወደቦች በኩል ከዩክሬን እንዲወጣ ያስቻለውና ከሞስኮ ጋር የተደረሰው ስምምነት የጊዜ ገደብ ሊያበቃ በተዳረሰበት ዋዜማ ባለፈው አርብ የመንግሥታቱ ድርጅት የሰብአዊ ጉዳዮች ኃላፊ ስምምነቱ እንዲራዘም ጠይቀዋል። የስምምነቱ መራዘም ዓለም አቀፍ የምግብ አቅርቦትን ለማረጋገጥና የእህል ዋጋን ለማረጋጋት አስፈላጊ ነው ብለዋል ኃላፊው። በተባበሩት መንግሥታት ድርጅት የሩሲያ አምባሳደር በበኩላቸው ሞስኮ ስምምነቱን ለማደስ ዝግጁ ብትሆንም የምታድሰው ለ60 ቀናት ብቻ መሆኑን ተናግረዋል። ይህም መራዘም ከነበረበት 120 ቀናት ግማሹ መሆኑ ነው። ባለፈው ሐምሌ በቱርክና በተመድ አደራዳሪነት ከሩሲያና ዩክሬን ጋር ለ120 ቀናት የተደረሰው ስምምነት የዓለም የዳቦ ቅርጫት ከሆነችው ዩክሬን በጥቁር ባህር በኩል እህልና ማዳበሪያ እንዲወጣ አስችሏል። የመጀመሪያው ስምምነት ባለፈው ዳር ለ120 ቀናት ታድሶ የነበረ ቢሆንም ባለፈው ቅዳሜ አብቅቷል። በተባበሩት መንግሥታት ድርጅት የሩሲያ አምባሳደር ቫሲሊ ኔቤንዚያ እንዳሉት የስምምነቱን ውጤታማነት ለመገምገም ክሬምሊን የጊዜ ርዝመቱን ማሳጠር እንደምትሻ ተናግረዋል። የተመድ የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊት በጸጥታው ምክር ቤት ሲናገሩ እንዳሉት ከዩክሬን የወጣው እህል በዓለም የእህል ዋጋ እንዲቀንስ አስተዋጽኦ አድርጓል። ካለፈው ነሐሴ ወዲህ 25 ሚሊዮን ሜትሪክ ቶን እህል ከዩክሬን መውጣቱን ግሪፊት ጨምረው ገልጸዋል። ስምምነቱ ባለፈው ሐምሌ ከተፈረመ በኋላ ወደ ኢትዮጵያና ሌሎች በድርቅ ወደ ተጠቁ አገራት በመቶ ሺህ የሚቆጠር ስንዴ መላኩ ይታወቃል። ኢትዮጵያ ስንዴ ተልኳል መባሉን በማጣጣል አገሪቱ ስንዴ ወደ ውጭ ገበያ መላክ መጀመሯን ጠቅላይ ሚኒስትር አብይ አህመድ ሲናገሩ ተደምጠዋል። አጨቃጨቂ የሆነውና እንግሊዝ ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ ያላትን እቅድ በተመለከተ ለመነጋገር የአገሪቱ የውስጥ ጉዳይ ሚኒስትር ባለፈው ቅዳሜ ሩዋንዳን ጎብኝተዋል። የእንግሊዝ የውስጥ ጉዳይ ሚኒስትር የሆኑት ሱኤላ ብሬቨርማን ከሩዋንዳው የውጭ ጉዳይ ሚኒስትር ቪንሰንት ቢሩታ ጋር ከተገናኙ በኋላ የእቅዱ አስፈላጊነት ላይ ተነጋግረዋል። ስደተኞቹ ለብዝበዛ የሚጋለጡበትን መንገድ ይቀንሳል ሲሉ ተደምጠዋል የእንግሊዙ የውስጥ ጉዳይ ሚኒስትር። የእንግሊዝ ወግ አጥባቂ መንግሥት ወደ አገሪቱ የሚደረገውን ፍልሰት ማቆም ይሻል፣ አዲስ ፍልሰተኞች ወደ አገሪቱ ለመግባት እንዳይሞክሩ በሚል ወደ ሩዋንዳ ተላልፈው የሚሰጡበት ስምምነትን ሁለቱ ወገኖች ባለፈው ዓመት ተፈራርመዋል። ባለፈው የፈረንጆች ዓመት ከ45,000 በላይ ፍልሰተኞች በጀልባ እንግሊዝ ገብተዋል። ከሁለት ዓመት በፊት እንግሊዝ የገቡት ፍልሰተኞች ቁጥር 8,500 ነበር። በአዲሱ ዕቅድ መሠረት በጀልባ ወደ እንግሊዝ የሚገቡ ፍልሰተኞች ተይዘው ወደ ሩዋንዳ ይወሰዳሉ። የጥገኝነት ጥያቄያቸው ተቀባይነት ካገኘ ሩዋንዳ እንዲቆዩ ይፈቀድላቸዋል። 170 ሚሊዮን ዶላር ይፈጃል የተባለው ቀድ ህጋዊ ሙግት የገጠመው ሲሆን እስካሁን በቅዱ መሰረት ወደ ሩዋንዳ የተላከ ፍልሰተኛ የለም። በመጨረሻ ማድማጮች ከ6 አመታት በፊት በእንዳራፓና አቆጣጥር 2016 ኒጀር ውስጥ ተጠልፎ የነበረው አሜሪካዊ ረዴ ሰራተኛ ጀፈሪ ዊድኪ እና ፈረንሳዊው ጋዜጠኛ ኦሊቪየ ዱባ ተለቀው ኒያሚ አውሮፕላን ጣቢያ መድረሳቸውን መመልከቱን የኤፍፒ ጋዜጠኛ በሪፖርቱ አመልክቷል። ጠባቂውን ከገደሉ በኋላ የረዴ ሰራተኛውን ታጣቂዎች ወደ ማሊ ጠረፍ እንደወሰዱት ሲገመት ስለተለቀቀበት መንገድ ብዙም መረጃ አልተገኘም። አሜሪካ ለኒጀር ምስጋና እንዳቀረበች ለማወቅ ተችሏል። ከሁለት አመታት በፊት ሳህል ውስጥ በጂሃዲስቶች ተጠልፎ የነበረው ፈረንሳዊው ጋዜጠኛ ኦሊቪየ ዱባም በተመሳሳይ መለቀቁ ታውቋል። አድማጮች ለምሽቱ ያዝነው ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ዛሬ ሰኞ መጋቢት 11 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዌብና መገናኛ ቅንብሮች አቀናባሪ ወይም አስተናጋጇ አባየው ገበያው፣ የዕለት ዋና አዘጋጅ ጽዮን ግርማ ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆና ከሚንስ ነው። ወደ ዕለቱ አቢረስ ከማምራታችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እንበል
እና ከፕሪቶሪያ የሰላም ስምምነት መፈረም በኋላ አሜሪካውያኑ ከኢትዮጵያ ጋር ያለውን ግንኙነት መልሶ ለማደስ እና ቀድሞ ወደ ነበረው ደረጃ ለማድረስ በሙሉ ኃይል የተመለሱ ይመስላል።
ዶክተር ደረሰ ጌታቸው በኒውዮርኩ ኢዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው። በቅርቡ ሁለት የአፍሪካ አገሮችን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የኢትዮጵያ ጉብኝት ፋይዳ ከሚዳስስ ቅንብር የተወሰደ ነው። ሙሉ ምልልሱ በሁለተኛው አጋማሽ ነው የሚቀርበው፣ ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ። የራያ ማንነት ጥያቄ ምላሽ ያገኝ የሚል ሰላማዊ ሰልፍ ተካሄደ። ከማንነት ጋር ተያይዘው ለሚነሱ ጥያቄዎች መንግስት አፋጣኝ ምላሽ እንዲሰጥ የሚጠይቅ ሰላማዊ ሰልፍ ነው በትላንትናው ዕለት የተካሄደው። ሰልፉን በተመለከተ የከተማውን ነዋሪዎች በስልክ ያነጋገረው ዘጋቢያችን መስፍን አራጌ ዝርዝሩን ይዟል።
የሰልፉ አስተባባሪና የራያ ማንነት አስመላሽ ኮሚቴ ህግ ክፍል ባልደረባ ይርጋ ሞላ ሰላማዊ ሰልፉ ሶስት አላማዎች እንዳሉት ገልጸዋል።
አንደኛ፣ ፖለቲካዊ ስልጣናቸውን ተጠቅመው የነጠቁትን ማንነት ለሚመለከታቸው የሀገራችን ፖለቲከኞች ማስገንዘብ ነው። በሁለተኛ ደረጃ ደግሞ የዓለም አቀፍ ማህበረሰብ የውስጥ ለውስጥ ስልጣናችንን እንዲገነዘብ ማድረግ ነው። በሶስተኛ ደረጃ ደግሞ በእኛ ማንነት ዙሪያ ላይ የተለያዩ ጥቅም ፍላጎት ያላቸው አካላት የእኛን እውነተኛ ማንነትና ፍላጎት ስላላወቁት ይህንን ነገር ልናስገነዝብበት የምንችልበትን እድል መፍጠር ነው።
አስተባባሪው ለረጅም ዓመታት ከማንነት ጋር ተያይዞ ላነሳነው ጥያቄ የፌዴራል መንግስቱ አፋጣኝ ምላሽ አልሰጠንም ይላሉ።
በፌዴሬሽን ምክር ቤትም በተለያዩ አካሎች ፍላጎታችንን የህዝቡንም እንዲሁም ድምፅ አሰባስበን አስገብተናል፣ ግን ምላሽ አላገኘንም። ፍጥነት የለውም።
መንግስቱ ቸኮለ የተባሉ ከኮረማ አካባቢ የመጡ የሰልፉ ተሳታፊ በበኩላቸው መንግስት በቅርቡ ከህወሀት ጋር ያደረገው የሰላም ስምምነት መልካም ቢሆንም ብዙ ነገሮች ግልጽ እንዳልሆኑና በዚህም ስጋት እንደገባቸው ጠቁመዋል።
የፌዴራል መንግስት የህዝቡን ጥያቄ በጊዜው መመለስ መቻል አለበት ነው። ህዝቡ አሁንም ፍራስትሬሽን አለበት። መንግስት እርቅ በሚል ሰበብ መልሶ ይሰጣቸው ይሆን ወይ የሚል የውስጥ ጥርጣሬ ያሳድራል። ህዝቡ እኛን እዚህ ጨርሰው ወዛ በኋላ ነው ይህን ቦታ ሊያስረክባቸው የሚችለው እንጂ በምንም አይነት አምር ነው የሚለው ያለው።
የማንነት ጥያቄ በሚነሳባቸው ወልቃይትና የራያ አካባቢዎች የሚገኙ የመንግስት ሰራተኞችን በስሩ አቅፎ ደሞዛቸውን በመክፈል ላይ መሆኑን የአማራ ክልል ምክር ቤት በቅርቡ ባካሄደው መደበኛ ጉባኤ ላይ መግለጹ ይታወሳል። የአሜሪካ ድምጽ ከአመታት በፊት ወደ አካባቢው ተንቀሳቅሶ በሰራው ዘገባ ላይ ከራያ ማንነት ጋር ተያይዞ አማራ ነን የሚሉ፣ አማራም ትግራይም አይደለንም የራሳችን ማንነት አለን የሚሉና እንደሌላው የትግራይ ክፍል ባንለማም ትግራይ ነን የሚሉ ወገኖች ስለመኖራቸው ጠቅሶ ነበር። የአላማጣ ከተማ ጊዜ አስተዳደር ከንቲባና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ መሆናቸውን የተናገሩት አይባበራ ሰልፉ በብዙሃኑ ይሁንታ የተካሄደ ነው ይላሉ።
ለፌደራል መንግስቱም የራያ ህዝብ ፍላጎት ምን እንደሆነ እንዲገነዘብና በአስቸኳይ ውሳኔ እንዲሰጠው ለማድረግ ኢትዮጵያ ታሸንፋለች ብለው ለሚያምኑ የትግራይ ተወላጆች በጭፍን በመጥራት ወይም በሌላ ምክንያት ሳይሆን ተፈጥሯዊ ማንነታችን እኛ ራያ ወሎ አማራዎች መሆናችንን ለማስረገጥና ፍላጎታችንም ወደ ጥንቱ ማንነታችን ለመመለስ በማሰብ ይሄን ሁኔታ ተገንዝበው ከጎናችን እንዲሰለፉ፣ በትግራይና በአማራ ህዝቦች መካከል ቅራኔ እንዲፈጠር የሚሰሩ ኃይሎች እጃቸውን እንዲሰበስቡ፣ የአማራ ህዝብም የትግራይ ህዝብም ከቋንቋ ባለፈ በሁሉም ነገር አንድ የሆነ ህዝብ ነው። ይህን ህዝብ በፈጠራ በሐሰት ትርክ እያጣሉት ለመምጣት ሞክረዋል፣ ግን አልተሳካላቸውም። ስለዚህ አሁን የሚሻለው ምንድን ነው? እውነታውን ተቀብሎ ውሳኔ መስጠት ነው።
በሌላ በኩል የአሜሪካ ድምጽ የትግረኛ ክፍል ባልደረባ ገብረ ገብረ መድን ያናገራቸውና ስማቸው እንዳይጠቀስ ድምጻቸውን አየር ላይ እንዳይውል የጠየቁ ሁለት የአላማጣ ከተማ ነዋሪዎች በዚህ ሰልፍ ላይ የተሳተፉት ሰልፈኞች ከአማራ ክልል ሌሎች ከተሞች በአስር በተቆጠሩ አውቶቡሶች ተሳፍረው የገቡ መሆናቸውን ተናግረዋል። በተጨማሪም ሰልፈኞቹ አላማጣ ከተማ የሚኖሩ የትግራይ ተወላጆችን በጥፊና በርግጫ ሲመቱ፣ እንዲሁም አጸያፊ ስድብ የተቀላቀለ የማሸማቀቅ ተግባር ሲፈጽሙ መመልከታቸውን ገልጸዋል። አዲስ አበባ ከተማ የሚኖርና አላማጣ ከተማ የሚኖሩ ቤተሰቦቹ የነገሩትን ጠቅሶ ለገብረ ገብረ መድን አስተያየቱን የሰጠው ሌላ ግለሰብም ተመሳሳይ ነገር ከቤተሰቡ መስማቱን ገልጿል። የጊዜያዊ አስተዳደሩ ከንቲባ ግን በሰልፉ ምክንያት በትግራይ ተወላጆች ላይ የደረሰ ጉዳት አለመኖሩን ጠቅሰዋል።
አላማጣ ላይ በዚህ በሰላማዊ ሰልፉ ምክንያት የሚሉት ሰው ካለ ስሙን ይጠቅሱልን፣ ማስረጃውን ያቅርቡልን። አይደለም ተመታ ዘንቡም እሺ የተባለ ሰው የለም። የትግራይ ተወላጆች በነጻነት በሰላም አላማጣ ላይ የኖሩ እንኳን አይደለም ጉዳት ምንም አይነት ነገር የደረሰ የለም። ያው የተለያዩ የትግራይ ሚዲያዎች የለመዱትን የሐሰት ፕሮፓጋንዳ ነስተዋል። ትናንት የትግራይን ህዝብ በሐሰት ፕሮፓጋንዳ ለችግር፣ ለመከራ፣ ለእልቂት ዳርገውታል። ዛሬ ደግሞ በበሬ ወለደ ውሸታቸው እውነቱ የማይጋለጥ መስሏቸው የትግራይን ህዝብ ለማወናበድ አላማጣ ላይ ንጹሐን ተጋሩ፣ በአደባባይ ተገደሉ ብለው በሚዲያቸውም መግለጫም ሁሉ የሰጡበት ሁኔታ አለ። የተፈጸመ ወንጀል የለም።
ከንቲባው ሰልፈኞቹ ከሌላ አካባቢ የመጡ ናቸው የሚለውን አስተያየት ጣጥለውታል።
ከጎጃም ከጎንደርም አመጡ፣ ከወልዲያ 30 ሺህ አመጡ ብለውም በሚዲያቸው ለቀውታል። የሚገርመው ነገር አንድ መኪና በአማካይ 40 ወይም 50 ሰው ነው የሚጭነው። 30 ሺህ ሰው ወደ አላማጣ መጣ ማለት ከ600 እስከ 800 መኪና ተንቀሳቅሷል ማለት ነው። እንግዲህ ከ600 እስከ 800 መኪና የሚሆን ከተንቀሳቀሰና ሰው ጭኖ ከሄደ በአደባባይ የሚታይ ነው። አንድም መኪና ከወደ ወልዲያም ይሁን ከጎጃም ይሁን ከጎን ተጭኖ የመጣ ካለ በፎቶግራፍ ወይም በቪዲዮ ለዓለም ህዝብ፣ ለትግራይም ህዝብ በማስረጃ ያቅርቡልን። የመጣው ህዝብ ቤት ተመለሰ? ንፋስ ነው? በአውሮፕላን ነው? በምንድን ነው የወጣው?
የአሜሪካ ድምጽ ከአመታት በፊት ወደ አካባቢው ተንቀሳቅሶ በሰራው ዘገባ ላይ ከራያ ማንነት ጋር ተያይዞ አማራንን የሚሉ፣ አማራም ትግራይም አይደለንም የራሳችን ማንነት አለን የሚሉና እንደ ሌላው የትግራይ ክፍል ባንለማም ትግራይ ነን የሚሉ ወገኖች ስለመኖራቸው ጠቅሶ ነበር። ህወሓት የሰሜኑ ጦርነት ከመቀስቀሱ በፊት አካባቢዎቹ በትግራይ ክልል መተዳደራቸውንና ህገ መንግስቱን በማጣቀስ የይገባኛል ጥያቄ ሲያነሳ የተዳደር ነው በህዝብ ፍላጎት ሳይሆን በመቃ ነው፣ ህገ መንግስቱም ቢሆን አካባቢዎቹን ከጠቀለለ በኋላ የወጣ ነው በማለት የሚሞግቱ አሉ። አቶ ኃይሉ ኢትዮጵያ በምትተዳደርበት ህገ መንግስትም ቢሆን ጥያቄያቸው መልስ ሳያገኝ መቆየቱን ጠቅሰዋል።
ራሳቸው ባወጡት ህገ መንግስትም ጥያቄ ቀርቦ ለጥያቄዎች መልስ የሰጡት ጥይትና ግድያ ነው። ፍላጎታችን አማራ እንሆን ሳይሆን አማራ ነን የሚል ጥያቄ አንገበል ተነሳ።
ከአላማጣ ከተማ ከራያ አላማጣ፣ ራያ ባላ፣ ጨርጨር፣ ዋጃ፣ ጥሙጋ፣ ኦፍላ፣ ኮረምና ከአካባቢው የገጠር ቀበሌዎች የተሰባሰቡ በሰልፉ ላይ ተሳትፈዋል ተብሏል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ ሰልፈኞች ለፌዴራሉ መንግስት ጥያቄ ያነሱበትን በተመለከተ የኮሚኒኬሽን ጉዳዮች ሚኒስትር ምላሽ ለማግኘት ሙከራ በማድረግ ላይ እንገኛለን። እንደተሳካልንም እናቀርባለን። በሌላ በኩል ይህን ሰልፍ አስመልክቶ የትግራይ ክልል የኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ትላንት መጋቢት 10 2015 ከጉባ ላፍቶ፣ ወልዲያና ቆቦ ወረዳዎች ከተለያዩ አማራ ክልል ከተሞች ከአካባቢው ብዙ ህዝብ በማመላለስ በአላማጣ ከተማ ተቀባይነት የሌለው ሰልፍ ተካሂዷል ብሏል። የሰላም ሂደቱ ወደ ተሻለ አቅጣጫ እየሄደ ባለበትና በትግራይ ክልል ጊዜያዊ አስተዳደር እየተመሰረተ ባለበት በዚህ ጊዜ በደቡብ ትግራይ ውስጥ ሰላማዊ ህዝብ በሚያውቅ በደል እየተፈጸመ ነው፣ ሰላማዊ ሰዎች ላይም ከፍተኛ ግፍ ተፈጽሟል ያለው መግለጫ ይህ ተግባርም የኢትዮጵያ መንግስት ሊያስቆመው ይገባል ሲልም የፌደራሉ መንግስት ጣልቃ ገብነት ጠይቋል። ወደ ሁለተኛው ርዕስ እንሻገር። በኦሮሚያ ክልል ባሌ ዞን መዳዋላቡ የተባለው አካባቢ የኦዳሮባ መገናኛና የስኮና መንዶ መቀመጫ በመሆኑ ወደ ምስራቅ ቦረና መካለል የለበትም ሲሉ አባገዳዎችና የሀገር ሽማግሌዎች አቤቱታ አሰምተዋል። ቅሬታቸውንም ለፌደራልና ለኦሮሚያ ክልል መንግስት ማቅረባቸውን አባገዳዎቹ ገልጠዋል። አባገዳዎችና የሀገር ሽማግሌዎች ከመንግስት አካላት መልስ እየተጠባበቁ እንደሆነም ለአሜሪካ ድምጽ ተናግረዋል። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት መጨረሻ ለብዙሃን መገናኛ በሰጡት መግለጫ እንዲህ ያለ አደረጃጀት በየጊዜው እንዳስፈላጊነቱ ይከናወናል ነበር ያሉት። በተመሳሳይ የጉጂ አባገዳዎች የሀገር ሽማግሌዎችም በቅርብ ጊዜ ለፌደራልና ለክልል መንግስት ጥያቄ አቅርበው የዞን አደረጃጀቱ እንደማይቀለበስ ከመንግስት መልስ እንደተሰጣቸው ተገልጧል። ለዝርዝሩ ፀሐይ ዳምጠው።
በኦሮሚያ ክልል የባሌ ዞን ሀገር ሽማግሌዎችና የስኮ መንዶ አባገዳዎች የክልሉ መንግስት ምስራቅ ቦረናን ለማዋቀር መደወላቡን፣ ሀረና ቡልቅና ኦቦርሶ ወረዳዎችን ወደ ምስራቅ ቦረና በመካለላቸው ቅር ተሰኝተው ለፌደራልና ለክልል መንግስት አቤት ማለታቸውን ለአሜሪካ ድምጽ ገልጸዋል። አባገዳ ባንታቱሬ እንደገለጹት መደወላቡ የኦዳሮባ መገኛ ነው ሲሉ ወደ ምስራቅ ቦረና መካለሉን የተቃወሙበትን ምክንያት አብራርተዋል።
ስለ ባህላችን ነው በጽሁፍ አቤቱታ ያቀረብ ነው። በገዳው ስርዓት የሴቶች መብት እዛ ቦታ ላይ ነው የተደነገገው። የፊንፊኔ ሆራ በመጀመሪያ ጊዜ አሁን የሚከናወንበት ቦታ የተጀመረው ከመደወላቡ ነው። አሾ አሽራ የምትባል ኮረዳ ናት ከመደወላቡ መታ የጀመረችው። የመንዶ ልጅ ነች። አበባ ይዛ ፍሬ አፍርቻለሁ ለአቅመ ሔዋን ደርሻለሁ ዳሩኝ ብላ ሬቻውን እሷ ናት የጀመረችው። እናም በአጠቃላይ ሬቻ በኦሮሚያ ደረጃ የተጀመረው በመደወላቡ ነው። ሌላው መደወላቡ ኦሮሞ ሕግና ስርዓት የሚደነግግበት ቦታ ስለሆነ ከባሌ ዞን መቀየር የለበትም። ኦዳሮባ በኦሮሞ ገዳ ስርዓት ውስጥ የጨፌ ሕግና ደንብ የሚታወቅበት የሚወጣበት ቦታ ነው። ገዳ የሚቀበሉበት፣ ገዳ የሚሰየሙበት፣ አባገዳዎችን ከስልጣን የሚያነሳው ሁሉም የገዳ ስርዓት ውስጥ የሚከናወኑ እዚህ በኦዳሮባ በመደወላቡ ነው። እናም ይህ ሁሉ የሚከናወንበት የሲኮ መንዶን ባህልና እሴት ይጎዳል። መንግስት በዚህ አግባብ ቢያይ ብለን ነው ቅሬታ ያቀረብ ነው። ጠይቀናል፣ መልስ አልተሰጠንም፣ እየጠበቅን እንገኛለን።
መደወላቡ በኦሮሞ ትግል ውስጥ ከፍተኛ አስተዋጽኦ ያላቸው የጀነራል ዋቆ ጉቱና ሌሎች ጀግኖች የትውልድ ስፍራ ሲሆን አሁንም አጽማቸው ያረፈበት ቦታ በመሆኑ ለባሌ ዞን መገለጫ ነው ሲሉ ከሀገር ሽማግሌ ውስጥ አንድ መሆናቸውን የጠቀሱት አቶ ጅብሪል መሐመድ ገልጸዋል።
መደወላቡ ኦሮሞ ሁንዳ ኦሮሞ ሁንዳ ሱሌ ሀሳዩ ህግዶን ጠሉ።
መደወላቡ የመላው ኦሮሞ ህዝብ ነው። ነገር ግን የጀነራል ዋቆ ጉቱ፣ አሊ ጭሊና ሌሎችም ጀግኖች የትውልድ ስፍራ ነው። የኦሮሞ ትግል መነሻም ነው። አሁንም አጽማቸው ያረፈበትና የጀነራል ዋቆ ጉቱ መታሰቢያ ሐውልትን መደወላቡ ነው የሚገኘው። እናም የባሌ እምብርት፣ የባሌ ጀግኖች ትግል ማዕከልና የሲኮ መንዶዎች የትግል መነሻ በመሆኑ መደወላቡ ላለፉት 150 ዓመታት የኦሮሞ ትግል ውስጥ ከፍተኛ ቦታ ያለው ስፍራ ነው። ስለዚህ በባሌ ዞን ውስጥ መቀጠል አለበት ነው የምንለው። ከቦረና ህዝብ ጋር አንድ ነን፣ ኦሮሞ ናቸው፣ መሬቱም ኦሮሚያ ነው። ነገር ግን በግል ደግሞ ቄ ያለን፣ ለዛ ነው እየጠየቅን ያለ ነው።
አባገዳዎችና የሀገር ሽማግሌዎች ቅሬታቸውን በጽሁፍ ለፌደራልና ለክልል መንግስት አቅርበው መልስ እየተጠባበቁ መሆናቸውን ተናግረዋል። ከአንድ ሳምንት በፊት ከጉጂ ዞን ወደ ምስራቅ ቦረና የተካለሉ ነገሌ ከተማ፣ ሊበንና ጉሚ እድልን በተመለከተ የጉጂና የምስራቅ ጉጂ የሀገር ሽማግሌዎችና አባገዳዎች ለፌደራልና ለክልል መንግስት ቅሬታ አቅርበው የክልሉ መንግስት የዞኑ አደረጃጀት የጸና መሆኑን እንደመለሰላቸው ለሚዲያች ገልጾ ነበር። ሆኖም መልሱን በዩንታ እንዳልተቀበሉና ለወከላቸው ህብረተሰብ ለማድረስ መልእክት እንደተቀበሉ ገልጸው ነበር። ባለፈው ሳምንት መጨረሻ መግለጫ የሰጡት የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ስለ ዞኑ አደረጃጀት ተጠይቀው ተከታዩን መልስ ሰጥተዋል።
የመልካም አስተዳደርን ጥያቄዎችን ለመመለስ ህዝብ የተደራሽነትን ማዕከል በማድረግ የተለያዩ ጊዜ አደረጃጀቶችን ይፈጥራል። ኦሮሚያ ቀደም ብሎ ሲመሰረት 8 ዞኖች ብቻ ነበሩ። ከዛ የየበዛን ያጣው ይሄም አሁን የተደረገው ከዚህ ጋር የሚያያዝ ነው። የኦሮሞ ህዝብ በባለን ተካለለ፣ በቦሌ ተካለለ። ኦሮሞ ኦሮሞ ነው፣ ኦሮሚያ ኦሮሚያ ነው። አንድ መንግስት ነው። መንግስት ሪስትራክቸር አስፈላጊ ነው ብሎ ባመነበት ጊዜ ስትራክቸሩን የማየት አደረጃጀቱን የመፈተሽ ህገ መንግስታዊ መብት አለው። ስለዚህ ወስኖ ማወያየት አወያይቶ መወሰንም ይቻላል፣ ሁለቱም ይቻላል። ስለዚህ አዲስ የተፈጠረ ነገር የለም።
የካቲት 20 ቀን 2015 የኦሮሚያ ክልል መንግስት ምክር ቤት ባስተላለፈው ውሳኔ የምስራቅ ቦረና ዞን አዲስ 21ኛው የክልሉ ዞን ሆኖ ከባሌ ዞን መደወላቡ አረና ቡልቅና ኦቨርሶ ወረዳን ከቦረና ዞን ሞያሌ ወረዳ ሞያሌ ከተማ ጉቺና ወቻሌ ወረዳን ከጉጂ ዞን ነገሌ ከተማ ጉሚ እድሌና ሊባን ወረዳን አንድ ላይ በማደባለቅ መደራጀቱን መንግስት ይፋ አድርጎ ነበር። ይህንን ውሳኔ በመቃወም የጉጂ ዞንና የባሌ ዞን ነዋሪዎች የተቃውሞ ሰልፍ አካሂደው እንደነበር ነዋሪዎች ለአሜሪካ ድምጽ ገልጸው ነበር። በዚህም በተለይ በጉጂ ዞን ውስጥ ንብረት ወድሟል፣ ህይወት ጠፍቷል፣ አካል ጎድሏል፣ እንዲሁም በርካቶች ታስሯል ሲሉ አባገዳዎች ገልጸው እንደነበር መዘገባችን ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ተከታዩ የመጽሔት ርዕስ ነው የምወስዳችሁ። በቱሪዝም ዘርፍ ላይ የተጣለው ተጨማሪ የእሴት ታክስ እንዲነሳ ተጠየቀ። የኢትዮጵያ ቱሪዝም አስጎብኚዎች ማህበር በዘርፉ ላይ የተጣለው ተጨማሪ እሴት ታክስ እንዲነሳ ሲል ጥሪ አቅርቧል። የቱሪዝም ዘርፉ በተለያዩ ችግሮች ተጽዕኖ ስላደረበት መንግስት ተጨማሪ የእሴት ታክስን በማንሳት ዘርፉ እንዲያንሰራራ ማገዝ አለበት ሲሉ ነው የኢትዮጵያ አስጎብኚዎች ማህበር ለአሜሪካ ድምጽ ያመለከተው። ማህበሩ ይህን ጥያቄ በተለያዩ መድረኮች ለመንግስት አካላት ቢያቀርብም ምላሽ እንዳልተገኘና በተሻሻለው ረቂቅ የተጨማሪ እሴት ታክስ አዋጅ ላይም ለውጥ እንደሌለ ነው የገለጠው። የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት በበኩሉ የቱሪዝም ዘርፉ ለአገሪቱ የውጭ ምንዛሬ የሚያስገኝ በመሆኑ በውጭ ንግድ ላይ ለተሰማሩ ባለሀብቶች የሚደረገው ማበረታቻ ያህል ሊደረግለት ይገባል ነው ያለው። ስለዚህ ጉዳይ ከቱሪዝም ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የተከታተለው።
የኢትዮጵያ አስጎብኚዎች ማህበር ፕሬዚደንት ወይዘሮ አንድነት ዘለቀ የቱሪዝም ዘርፉ ባለፉት ዓመታት በኮቪድ ወረርሽኝ፣ በሰሜን ኢትዮጵያው ጦርነትና በጸጥታ ችግሮች ምክንያት በመቀዛቀዙ በዘርፉ የተሰማሩት ተዋናዮች ለችግር መዳረጋቸውን አስታውቀዋል።
ሁሉም ሴክተሮች ላይ በኮቪድ እና በጦርነት ምክንያት ችግር ቢገጥመውም ግን የእኛ ሴክተር በተለየ ሁኔታ በጣም ከባድ ችግር ደርሶበታል። በተለይ በጦርነቱ ምክንያት የማገገሚያው ጊዜ በጣም ተራዝሟል ከሌሎች ሀገሮች አንጻር ሲታይ። ስለዚህ ጉዳቱ በጣም ሰፊ ነው። በውስጡ በጣም ብዙ አገልግሎት ሰጪዎች አሉ። እነዚህን ሁሉ በጣም በከፍተኛ ሁኔታ አስጎድቷል። በጣም ብዙ ሰው ዘርፍ ይቀየራል፣ ድርጅቱን ይዘጋል። ይኸው ከቱሪስት ጋር የተያያዘ ስራ ሲሰሩ የነበሩት አገልግሎት ዘርፍ ቀይረው ወደ ሌላ ስራ ሄደዋል። ድርጅቶች ተዘግተዋል። በእኛም ማህበር ውስጥ የእኛ አባል የነበሩ አሁን ላይ ግን ቢሮዎቻቸውን የገቡ ብዙ ድርጅቶች አሉ።
በችግር ላይ ያለውን የቱሪዝም ዘርፍ ለማነቃቃትም መንግስት ማበረታቻዎችን እንዲያደርግ እና በተለይም በስራ ላይ ያለውን የተጨማሪ እሴት ታክስን እንዲያነሳ ጥሪ አቅርበዋል።
በዋናነት እንደ ሀገር ከውድድር ያስወጣናል። ጎረቤቶቻችን ሀገሮች ጋር ከተወዳዳሪዎቻችን ጋር ሲታይ ኢትዮጵያ በጣም ውድ ዴስቲኔሽን ናት። የጎረቤት ተወዳዳሪ ሀገሮቻችን ቱሪዝሙ ለመመለስ በጣም ብዙ ማበረታቻ አድርገዋል። ስለዚህ አሁን ያለው ነገር መንግስት የትኛውንም አይነት ታክስ ለመሰብሰብ መጀመሪያ ዘርፉ መነቃቃት፣ መስራት፣ ገቢ ማመንጨት አለበት። አሁን ባለበት ሁኔታ የቱሪስት እንቅስቃሴ ቅድም ባልናቸው የተለያዩ ምክንያቶች ላይ ኦልሞስት ቆሟል። ስለዚህ ይህን ለማስነሳት እንዲረዳን የተጨማሪ እሴት ታክስን ኤግዘምት እንዲያደርገን ወይም ነፃ እንዲያደርግ እና ሴክተሩ እንዲበረታታ ጥያቄ አቅርበናል። እንደ ሀገርም እንደ ህጋዊ ቱር ኦፕሬተርም ከስራ የሚያስወጣ ላይ ከውድድር የሚያስወጣ ስለሆነ መንግስት ይሄን አይቶ ማስተካከያ ያድርግ ነው የሚያስጠይቀው።
ቀደም ሲል ማህበሩ በተለያዩ መድረኮች ይህን ጥያቄ ለመንግስት አካላት ማቅረቡን የተናገሩት ወይዘሮ አንድነት ሆኖም እስካሁን ድረስ ምላሽ እንዳልተገኘ ገልጿል።
በተለያየ መድረክ የተጨማሪ እሴት ታክስ ጥያቄያችን እንዲመለስ ጥያቄ አቅርበናል። ግን ጥያቄያችን በወጣው ድራፍት ላይ አልተመለሰም። ስለዚህ የወጣው ግን ድራፍት ስለሆነ ድራፍቱን ከወጣ በኋላ ከሚመለከተው አካል ጋር ውይይት አድርገን ጥያቄያችን እንደገና እንደሚታይ ተነጋግረናል። ስለዚህ በዚህ መሰረት በተለይ ዋናው የተጨማሪ እሴት ታክስ አዋጅ ከመውጣቱ በፊት ረዥም ጊዜ የቆየው የተሰሩ ጥያቄ ይመለሳል ብለን ተስፋ እናደርጋለን።
የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በበኩሉ የቱሪዝም ዘርፉ ለሀገሪቱ የውጭ ምንዛሪ የሚያስገኝ ቢሆንም እስካሁን ድረስ በሕግ የተደገፈ ማበረታቻ እንዳልተደረገለት አመልክቷል። በመሆኑም መንግስት ማበረታቻ ሊያደርግለት እንደሚገባ በምክር ቤቱ የግልግል ተቋም ዳይሬክተር አቶ ዮሐንስ ወልደ ገብርኤል ለአሜሪካ ድምጽ ገልጿል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የኢትዮጵያ አስጎብኚዎች ማህበርን ጥያቄ ለመንግስት ማቅረቡንም ተናግሯል።
ታክስ ህጉ ላይ በሚፈቅደው መሰረት ዝቅ ያለ ተጨማሪ እሴት ታክስ መጣኔ ቢደረግላቸው ሲሆን ደግሞ እንደ ትልቅ ማበረታቻ ተደርጎ 0% ቢወርድላቸው መጣኔው የሚል ሀሳቦችን አቅርበናል። መንግስት ለኤክስፖርት ስለሚደረጉ እቃዎች በጣም ከፍተኛ የሆነ ማበረታቻን ይሰጣል። የተጨማሪ እሴት ታክስ በዜሮ ሬት እንዲታሰብ ቢደረግበት ሁኔታም አለ ለኤክስፖርት እቃዎች። ይህም አገልግሎቱ ነው የሚሸጠው ወደ ውጭ ሀገር ኤክስፖርት የሚደረገው አገልግሎቱ ነው። በተቻለ መጠን እንደነኚህ እቃዎች ተመሳሳይ ትሪትመንት ቢያደርግ የበለጠ የውጭ ምንዛሬውን ወደ ሀገር ለመሳብ ለማምጣት ይቻላል የሚል እምነት እኛም ተጋርተነው ይህንን ሀሳብ አቅርበናል ለገንዘብ ሚኒስቴር። በዚህ መልኩ ነው እንግዲህ እኛ ይህን ድጋፋችንን የሰጠነው እና ለቻምበርም የሀገር የውጭ ምንዛሪ አቅርቦቱ የበለጠ እንዲበለጽግ ማስፈታት እንዲችሉ ትልቅ ሚና ይኖረዋል የሚል አሳሰብ ያለን በመሆኑ ምክንያት በዚህ መልኩ የእነሱን ሀሳብ ደግፈናል።
በዚህ ጉዳይ ዙሪያ ከኢትዮጵያ ቱሪዝም ሚኒስቴር አስተያየት ለማግኘት ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ለውሃ ነክ ስጋቶች የተጋለጡ የአፍሪካ ሕፃናት ይላል። በአስር የአፍሪካ ሀገሮች 190 ሚሊዮን ሕፃናት ከውሃ ጋር ተያያዥ ለሆኑ 3 ስጋቶች የተደቀኑባቸው መሆኑን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ያወጣው አዲስ ጥናት አስገነዘበ። ሕፃናቱ ለውሃ እጦት፣ ከንጽህና መጓደል ጋር ለተያያዙ በሽታዎችና ለአየር ንብረት ነክ አደጋዎች ተጋላጭ መሆናቸውን ነው ዩኒሴፍ ያስነበበው። በአሶሲየትድ ፕሬስ የተጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች።
አንድ ላይ በገጠሙ 3 ስጋቶች ከሁሉም በከፋ ደረጃ የተጋለጡት ቤኒን፣ ቡርኪና ፋሶ፣ ካሜሩን፣ ቻድ፣ ኮትዲቯር፣ ጊኒ፣ ማሊ፣ ኒጀር፣ ናይጄሪያ እና ሶማሊያ ውስጥ ያሉ ሕፃናት መሆናቸውን ይህ የዩኒሴፍ አዲስ ግምገማ ይጠቁማል። ይህም በግምገማው መሰረት የምዕራብና የደቡባዊ አፍሪካ ሀገሮችን በውሃ እጥረትና በአየር ንብረት ለውጥ ምክንያት በከባዱ ከተጎዱ የዓለም አካባቢዎች ተርታ ነው የሚመድባቸው። ከነዚህ የአፍሪካ ሀገሮች ውስጥ የሚበዙቱ በተለይም የሳህል ክልል ያሉት ሀገሮች ጸጥታቸው የደፈረሰና የትጥቅ ግጭቶችም ያሉባቸው መሆናቸው ሕፃናቱን የንጹህ ውሃና የንጽህና አገልግሎት እጦተኛ ያደረጋቸው መሆኑን ነው የመንግስታቱ ድርጅት የሕፃናት መርጃው ዩኒሴፍ ያወሳው። እጅግ ኃይለኛ ዝናብ፣ ጎርፍ፣ ከባድ ድርቅ መሰረተ ልማቶችንና መኖሪያ ቤቶችን እያወደሙ የውሃ አቅርቦቶችን እየበከሉ የረሃብ ቀውስም እየፈጠሩ በሽታም እያስፋፉ ነው ሲሉ የዩኒሴፍ የፕሮግራሞች ዳይሬክተር ሳንጄ ወጄሴኬራ አስረድተዋል። አስከትለውም አሁን ላለው ፈተና መፍትሄ ለማግኘት አፋጣኝ እርምጃ ካልተወሰደ በስተቀር ችግሩ እየተባባሰ እንደሚሄድ ነው ያስጠነቀቁት። ዩኒሴፍ ያካሄደው ዓለም አቀፍ ጥናት የመኖሪያ ቤቶችን የውሃ የጽዳትና የግል ንጽህና አገልግሎት ተደራሽነት ገምግሟል። ከነዚህ አገልግሎቶች መጓደል ጋር በተያያዘ ለሞት የሚዳረጉ ህጻናት እንዲሁም የአየር ንብረትና የተፈጥሮ አካባቢ አደጋዎችንም አጥንቷል። የችግሩ ግንባር ቀደም ተጋላጮች ህጻናት መሆናቸውን የጠቀሰው ይህ አዲስ ጥናት ህጻናቱን ለመታደግ አስቸኳይ እርምጃ መወሰድ እንዳለበት አሳስቧል። በአስሩ እጅግ በከበደ ሁኔታ ውስጥ ያሉ አካባቢዎች ከሚኖሩት ህጻናት 1/3ኛው በመኖሪያ ቤታቸው በቂ ውሃ እንደማያገኙ፣ 2/3ኛው ደግሞ በቂ የጽዳት አገልግሎት እንደሌላቸው ሪፖርቱ ዘርዝሮ አውስቷል። በእነዚህ ሀገሮች ሩቡን ቁጥር የሚይዙት ህጻናት የሚጸዳዱት ደጅ መሆኑን ነው ሪፖርቱ ያከለው። የእጅ ንጽህናን መጠበቅ ሌላው ችግር መሆኑን ሳይጠቅስም አላለፈም። ከነዚህ ሀገሮች ህጻናት 3/4ኛው ቤታቸው በቂ ውሃና ሳሙና ስለሌለ እጆቻቸውን መታጠብ እንደማይችሉ ሪፖርቱ አመልክቷል። እነዚህ ሁሉ ችግሮች በመኖራቸውም የተነሳ በውሃና ንጽህና አገልግሎት ተደራሽነት ችግር ምክንያት በሚከሰቱ በሽታዎች በሚሞቱ ህጻናት ቁጥር ከሁሉም ትልቁን ቁጥር የሚይዙት እነዚህ ሀገሮች መሆናቸውን ሳይናገር አላለፈም ሪፖርቱ። ለምሳሌ ይላል የዩኒሴፍ ጥናት፣ ለምሳሌ ከአስሩ ሀገሮች ውስጥ በስድስቱ ባለፈው እንደ አውሮፓውያን አቆጣጠር 2022 ዓመተ ምህረት የኮሌራ ወረርሽኝ ተቀስቅሶ ነበር። የተጠቀሱት 10 ሀገሮች በዓለም ዙሪያ በተፈጥሮ አካባቢ አደጋ ስጋት ከዋናዎቹ የዚህ ችግር ተጋላጮች መካከል የሚፈረጁ ናቸው። የአየር ሙቀት ይበልጡን እየጋለ መሄዱ የበሽታ አምጪ ተሐዋሲያንን በከፍተኛ መጠን እንዲባዙ ያደርጋል። ይህም በምዕራብና በማዕከላዊ አፍሪካ ሀገሮች በዓለም ላይ ካለው አማካይ አሃዝ ይበልጥ የተፋጠነ እንደሆነ ነው የዩኒሴፍ ጥናት የሚያሳየው። ይህ አዲስ የዩኒሴፍ ጥናት ግጭትን በሚመለከት ሲተነትንም 10 ሀገሮች የጥጥቅ ግጭቶች የሚካሄዱባቸው መሆናቸው ደግሞ የንጹህ ውሃና የንጽህና አገልግሎት ተደራሽነትን ለማሻሻል የተመዘገቡ ክንዋኔዎችን የኋሊት እየቀለበሱ መሆናቸውን አትቷል። ዩኒሴፍ ይህንን አዲስ ጥናት ይፋ ያደረገው ተነገ ወዲያ ረቡዕ እስከ አርብ በኒውዮርክ በሚከፈተው የዓለም የውሃ ጉዳይ ጉባኤ ዋዜማ መሆኑ ነው። የዓለም መሪዎች፣ የሚመለከታቸው ድርጅቶችና ሌሎችም ተሳታፊዎች ከ46 ዓመታት በኋላ ለመጀመሪያ ጊዜ ተሰባስበው ውሃና የንጽህና አገልግሎትን ለሁሉም ለማዳረስ ምን ያህል ስራ እንደተሰራ ይገመግማሉ። ዩኒሴፍም ችግሩም መፍትሄውም ትልቅና አፋጣኝ ትኩረት እንዲሰጠው በዝርዝር ጥሪውን እንደሚያቀርብ የአሶሲየትድ ፕሬስ ዘገባው አመልክቷል።
ቆንጅት ለዘገባው አመስግኜ ለመጨረሻው ርዕስ ደግሞ ወደ ቻይናና ሩሲያ ጉዳይ ልውሰዳችሁ። የቻይናው ፕሬዝዳንት ሺ ጂንፒንግ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ያላቸውን የጠበቀ ትስስር ለማሳየት በሞስኮ የሶስት ቀናት ጉብኝታቸውን ዛሬ ሰኞ ጀምረዋል። ሁለቱም ሩሲያና ቻይና ማለት ነው ከምዕራቡ ዓለም በተጋረጠባቸው ችግር ፊት ለመተባበር ጓግተዋል ይላል ማርክ ሃርቶን ከሞስኮ የአሜሪካ ድምጽ ቢሮ ባጠናቀረው ዘገባው። ደረጀ ደስታ እንዲህ ያቀርበዋል።
የዚህ ሳምንቱ የቻይና ፕሬዝደንት ጉብኝት ዋና ዓላማ ቤጂንግ ሞስኮ በዩክሬን ያላትን ጦርነት ለመደገፍና ቻይና ለሁለቱም አገሮች ያቀረበችውን የሰላም እቅድ አስመልክቶ ነው። ባለሙያዎች እንደሚሉት በተለይ ቻይና ያቀረበችው የሰላም እቅድ በተለይ ለቻይና በጣም አስፈላጊ ነው። ይህን ሐሳብ ከሚያራምዱት መካከል በሞስኮ ስቴት ዩኒቨርሲቲ የሩሲያና ቻይና ግንኙነት ጠበብት የሆኑት ፕሮፌሰር አሌክሲ ማስሎቭ አንዱ ናቸው።
በጉዳዩ ላይ በጣም ከፍተኛ ፍላጎት ያሳየችው ቻይና ናት። ምክንያቱም የሚጠቅማት ነገር አይደለም። የኢኮኖሚ ትስስሯ፣ ዓለም አቀፍ ንግድ፣ የአቅርቦት ዘርፏንና መሰረተ ልማቷን አናግቶታል። ቻይና በከፍተኛ ጫና ውስጥ ናት።
ሁለቱም ቤጂንግ እና ሞስኮ በቅርብ ሳምንታት ውስጥ ትኩረት ያደረጉት በዩክሬን ሰላም እንዲመጣ የማዕቀቦችን መነሳት አስፈላጊነት ነው። ይህ በሞስኮ ላይ የተጣለው ማዕቀብ መንከስ መጀመሩ ያሳያል ተብሏል። ባለሙያዎች ሩሲያ አሁን ካለችበት ማዕቀብ ውስጥ ለመውጣት የምትፈልገውን ያህል ቻይናም እንዲሁ ለመውጣት ትፈልጋለች ይላሉ። በሩሲያ የዓለም አቀፍ ጉዳዮች ምክር ቤት ተቋም ዳይሬክተር አንድሬ ኮርቹኖቭ እንዲህ ብለዋል።
ሩሲያ
እና ቻይና በምዕራቡ ዓለም የማዕቀብ ጫና ስር ናቸው። በእርግጥ ሩሲያ ከቻይና በላይ በዚህ ማዕቀብ እጅጉን ተጎድታለች። ይሁን እንጂ ቻይናም ቢሆን ይህ ማዕቀብ የሚያሳስባት ነው።
መሪዎቹ ከሚወያዩባቸው ጉዳዮች መካከል የቻይናና ሩሲያ ከምዕራብ ዓለሙ ጋር የተፋጠጡባቸውን የመልካ ምድራዊ ጉዳዮችና በዚያ ረገድ ቤጂንግ ለሞስኮ ልትሰጥ ስለምትችለው ድጋፍ እንደሚገኝበት ተገምቷል። በተለይም አሁን ቻይና ለሩሲያ የጦር መሳሪያዎችን ልትሰጥ ትችላለች የሚለውን ዩናይትድ ስቴትስ ታምናለች። የሩሲያ ባለሙያዎች ይህ የማይመስል ነገር መሆኑን ይናገራሉ። አሁንም በሩሲያ የዓለም አቀፍ ጉዳዮች ምክር ቤት ተቋም ዳይሬክተር አንድሬ ኮርቹኖቭ እንዲህ ይላሉ።
ሩሲያ እንዲህ ያለውን ጥያቄ ለቻይና የማቅረቧ ነገር አስቸጋሪ ይመስለኛል። ሩሲያ በአገር ውስጥ ሀብት ልታሟላው የማትችለው የከባድ መሳሪያ እጥረት አለ ብዬ አላምንም።
በሞስኮና በቤጂንግ መካከል ያለው ግንኙነት ፍጹም አይደለም። ምንም እንኳን ሁለቱም አገሮች የበለጠ ትኩረት የሚሰጡት የጋራ ጠላት ቢኖራቸውም በማዕከላዊ እስያ የበላይነትን ለመያዝ እየተፎካከሩ ነው። በሞስኮ ስቴት ዩኒቨርሲቲ አሌክሲ ማስሎቭ ይህን ይገልጻሉ።
በእርግጥ በአገሮቹ መካከል አስቸጋሪ ጉዳዮች አሉ። በተለይ በማዕከላዊ እስያ ክልል ያላቸው ግንኙነትና በሩቅ ምስራቅ አገሮች ያለውን ሀብት በማልማት በኩል ማለት ነው። ሁለቱም ሩሲያና ቻይና የበለጠ ግብስ ላላቸው እንዲህ አይነቱን ጉዳዮች እንዴት መርሳት እንዳለባቸው ተለማምደዋል።
የቻይናው መሪ ጉብኝት በሩሲያ የዩክሬን ወረራ ሳቢያ በደረሰው መነጠልና ማዕቀብ የተመቱ ሁለቱ አገሮች ከነዚህ ጉዳዮች ጋር በሚዛን እንዴት እንደሚቀመጡ የሚለኩበት አጋጣሚ ይሆናል ተብሎ ተጠብቋል።
አመሰግናለሁ ደረጀ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ትንታኔ ነው የምናስከትለው። በቅርቡ ወደ ሁለት የአፍሪካ ሀገሮች አቅንተው የተመለሱትን የዩናይትድ ስቴትስን የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የኢትዮጵያ ጉብኝት ይመለከታል። ዶክተር ደረሰ ጌታቸው በአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው። ዶክተር ደረሰ በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ ስለጋበዝከኝ።
ዶክተር ደረሰ እንደተከታተሉት የብሊንከን የኢትዮጵያ ጉብኝት ብሎም ኒጀርን የጨመረው የአፍሪካ ጉብኝታቸው የተለየ ትኩረት ተሰጥቶታል። ዩናይትድ ስቴትስ ከአፍሪካ ጋር ስለ አፍሪካ ተዘጋጅታለች ይላል የዩናይትድ ስቴትስን ትኩረት የሚያመላክተው ስለ ውጭ ጉዳይ ሚኒስትሩ የቀረበ ማስታወሻ። በዚህ ጉብኝታቸው ዓለም አቀፍ ውድድሩ በአንድ በኩል በተለይ ቻይናና አሁን ደግሞ ሩሲያ በተመሳሳይ ከዩናይትድ ስቴትስ ፍላጎት የሚቀናቀን ፉክክር ላይ ናቸው። የአሜሪካ ፍላጎት በአንድ በኩል በሌላ በኩል ደግሞ ኢትዮጵያ ያለችበትን ወቅታዊ ሁኔታ ብናዛምድ ምን ፋይዳ አለው ይላሉ የውጭ ጉዳይ ሚኒስትሩ ጉብኝት?
እሺ አሉላ፣ በአሜሪካ ውጭ ጉዳይ ሚኒስትር የፕሮቶኮል ደረጃ አንድን ሀገር መጎብኘት ራሱ በጣም ትልቅ ፋይዳ አለው። አሜሪካ ሌላ ያለ ሀገር ናት። ሞስት ወደ 190 የሚቆጠሩ የዓለም ሀገራት ላይ ኤምባሲዎች እና ቆንስላ ጽፈት ቤቶች ያሏት ሀገር ናት እና የዚህች ሀገር የማዕከላዊ መንግስት ከፍተኛው ዲፕሎማት አንድን ሀገር በራሱ ጎበኘ ማለት ትልቅ ፋይዳ አለው። ኢትዮጵያን በተመለከተ በአፍሪካ ውስጥ ከናይጄሪያ ቀጥሎ በህዝብ ቁጥር ሁለተኛ፣ ታሪካዊ ነጻነቷን አስከብራ የአፍሪካ ህብረት መቀመጫ በመሆን እንዲሁም ደግሞ በአፍሪካ ቀንድ ውስጥ በተለይ በቀይ ባህር ዳርቻ አጠገብ የሚደረገውን የባህር ላይ ዘረፋን ለመከላከል የእምነት አክራሪነትን ተከትሎ የሚመጣውን የአልሸባብ ንቅናቄን ለመጋፋት ኢትዮጵያ ከአሜሪካ ጋራ ኦልሞስት ለሶስት አስርት ዓመታት ያህል የፖለቲካም የሚሊተሪ ማጋር ሆና ኖራለች። ከአሜሪካ ጋር ያለው ግንኙነት የሻከረው ከዚህ ከትግራይ ጦርነት ጋር በተያያዘ ነው እና ከፕሪቶሪያ የሰላም ስምምነት መፈረም በኋላ አሜሪካውያኑ ከኢትዮጵያ ጋር ያለውን ግንኙነት መልሶ ለማደስ እና ቀድሞ ወደነበረው ደረጃ ለማድረስ በሙሉ ኃይል የተመለሱ ይመስላል። እኔ አራት ነገሮች ነው ያየሁት አሉላ። አንደኛ የሰላም ስምምነቱን ራሱ በወጉ እንዲፈጸም፣ ለምሳሌ ትግራይ ላይ የሽግግር መንግስት እንደገና እንዲቋቋም፣ የሰብአዊ መብት እርዳታ ይሄ ሂማኒቴሪያን አክሰስ እና ኮሪደር ሙሉ በሙሉ እንዲከፈት፣ በተለይ ከድርቁም ጋር በሌሎች የሀገሪቱ ክልሎች የተፈጠረውን የድርቅና የረሃብ አደጋ ለመመከት አሜሪካ በዩኤስኤአይዲን በኩል በራሱ በስቴት ዲፓርትመንቱን በኩል እርዳታ ለመስጠት እና ሰላም ስምምነቱ እንዲፈረም በማድረግ በዚህ ሁለት መንገድ ኢንትረስቷን አሳይታለች። ሌላ ትልቁ ነገር ግን እዚህ የሰብአዊ መብት ጥሰቶች አትሮሲቲስ እና ክራይምስ ላይ በተመለከተ የኢትዮጵያን ጉዳይ አጥና የተባለው የተባበሩት መንግስታት ኮሚሽን ማንዴት ይቀጥል ወይም አይቀጥል በሚለው ላይ የአሜሪካ መንግስት አቋም የያዘ ይመስላል አሉላ። እና ኢትዮጵያ መንግስት ጋር ያላቸው ይሄ ጉዳይ ወዴት ይሄድ የሚለው ላይ ያላቸው አስተሳሰብና አመለካከት ወደ መቀራረብ እየመጣ ያለ ይመስላል። አራተኛ ከቻይና ጋር ያለው ግንኙነት ነው። እሱን ኋላ ልንመለስበት እንችላለን አሉላ።
አሁን ካነሷቸው ጭብጦች ሳንርቅ ኢትዮጵያ ዛሬ ያለችበት የበረታ ምስቅልቅል፣ በማንነት ላይ የተነጣጠሩ ጥቃቶች፣ ሃይማኖትና ዘውግ የለዩ ጥቃቶች፣ ቤት ንብረት መቀማት፣ እነኚህ ሁሉ የበዙ ችግሮች ባሉበት ቀደም ብለው ካነሷቸው መሰረታዊ የዩናይትድ ስቴትስ ፍላጎቶች ጋር አያይዘው የብሊንከን ጉብኝት የኢትዮጵያና የዩናይትድ ስቴትስን ግንኙነት በተለይ ደግሞ ለድርቁና በጦርነቱ ለተጎዱ ወገኖች ከሚሰጡት እርዳታ ባሻገር በተጨባጭ ምን አይነት ለውጥ ሊያመጣ ይችላል?
እኔ የሚመስለኝና ማየው ነገር ምንድነው? የውጭ ጉዳይ ሚኒስትሩ ንግግር ሰምቻለሁኝ፣ የሰጡትንም መግለጫ የሰጡትንም ኢንተርቪው አይቻለሁኝ። ሶስት ነገሮች ላይ አተኩረዋል። አንደኛ ሀገሪቱ የማያባራ በጎሳ ላይ የተመሰረተ ግድያና ወንጀል እየተፈጸመባት ነው እና ይሄ አዙሪት መሰበር አለበት። እንደው እንግሊዘኛውን ለመጠቀም we have to end the cycle of ethnic political violence. ይሄ ከባድ ንግግር ነው። ችግሩ የአንድ ጦርነት ችግር እንዳይደለ፣ ችግሩ በአንድ ክልል ለምሳሌ በትግራይ ክልል ብቻ የተፈጸመ እንዳይደለ፣ በአማራም በአፋርም በኦሮሚያም ውስጥ የማያባራ እልቂትና በማንነት ላይ ያነጣጠረ የንጹሐን ግድያና ጥቃት እየተካሄደ እንደሆነ አስምረውበታል። ይሄ በራሱ ትልቅ የፖሊሲ ለውጥ ነው በአሜሪካ በኩል። ሁለተኛ በጣም ያስገረመኝ ነገር ይሄ መንግስት ከመምጣቱ በፊት በነበሩት ዘመናት ኢትዮጵያ ውስጥ የነበረውን ይኸው የሰብአዊ መብት ጥቃትና ጥሰት በተመለከተ ድምጻችንን ከፍ አድርገን አልጮህንም፣ አልተናገርንም። ያ የኛ ችግር ነው፣ ከዚህ በኋላ እሱን እናርማለን ብለዋል። ይሄ ቀላል ንግግር አይደለም። ሌላ የተመለከትኩት ነገር ምንድን ነው? እነዚህ ሁለት ነገሮች ጠቆሙኝ። ይሄ የሚባለው የሰብአዊ መብትን ጥሰት ለማጥናት የተቋቋመው የተባበሩት መንግስታት ኮሚሽን ከኢትዮጵያ ሰብአዊ መብቶች ኮሚሽን እና ከአፍሪካ ህብረትም በሰብአዊ መብት ጥሰት ጉዳይ ላይ የሚያጠኑ አካላት ጋር በመሆን ማንዴቱን የኮሚሽኑን ማንዴት እና ጥናቱን የሚደረግባቸውን ቦታዎች አስፍቶ የመንግስትንም ኮንሰርን የተባበሩት መንግስታትንም ኮንሰርን አድሬስ የሚያደርግ አዲስ መዋቅር ይዞ የሚቀጥል ይመስለኛል። ይሄ ትልቅ ፋይዳ አሉላ። ምክንያቱም ለሰብአዊ መብት ጥሰት ጥቃቶች ሁሉም አካላት ተጠያቂ እንዲሆኑ ያደርጋል፣ አካውንታብሊቲ እንዲኖር ያደርጋል። የፌዴራል መንግስቱም አካላት ይሆኑ ህወሓት ራሱም ይሁን የአማራ ልዩ ኃይልም ይሁን የአፋር ልዩ ኃይል እንዲሁም የኤርትራ መንግስት ከጦርነት ህግና ደንብ ውጪ በንጹሀን ላይ የተፈጸመ ማንኛውም አይነት ሰብአዊ መብት ጥሰት ተጠያቂነት እንዲኖረው ያደርጋል እና ይሄ ለወደፊቱ የኢትዮጵያ የፖለቲካ ሁኔታ ጠቃሚ ነው ብዬ አምናለሁ አሉላ።
ዶክተር ደረሰ ይህን አሁን ያነሱትን በተለይ የሽግግር ፍትህና ተጠያቂነት በሚል የገለጹትን ብሊንከን ከሲቪል ማህበረሰብ ተቋማት መሪዎች ጋርም ባደረጉት ውይይት አንስተዋል። የሽግግር ፍትህ እና ተጠያቂነት በተጨባጭ ምንድነው የሚያመጣው? ተጠያቂነት ምናልባት እንደው የሚገልጸው ነገር ቢኖር እንኳን ምንድነው ሊሆን ይችላል ብለን እናስበው? በዚህ ግጭቶች ውስጥ የተሳተፉ ተዋናዮች በርካታ እንደመሆናቸው፣
አንደኛ ተዋናዮቹ በርካታ ናቸው። ማን ምን አደረገ፣ ምን አይነት ጥቃት እና ጥሰት ፈጸመ በንጹሃን ዜጎች ላይ በሲቪሊያንስ ላይ የሚለውን አጥንቶ እና መዝግቦ ማምን አደረገ የሚለውን ነገር ማወቁ ራሱ ለአካውንታብሊቲው ይበጃል። ችግሩ ይሄንን ጥናት ጠንቅቀ ካወቀ በኋላ የሚቀጥለው እርምጃ ምን ይደረግ የሚለው ነው። ይሄ የሽግግር ፍትህ የሚባለው ከድሮው አይነት የፍትህ አሰራር የሚለየው የድሮዎች የፍትህ አሰራሮች ኪውሬቲቭ ናቸው። አንድ ሰው ካጠፋ ይቀጣል፣ እንደ ጥፋቱ መጠን በወንጀለኛ መቅጫ ህግ ይቀጣል። ወይም ደግሞ የወንጀለኛ መቅጫ ህጉ ብዙ ጊዜ ወንጀል ለመከላከል ዲተር ለማድረግ እንደ ማስፈራሪያ ሀገራት ይጠቀሙበታል። ይሄኛው የተለየ ዲተረንትም አይደለም ፒዩኒቲቭም አይደለም። ሰዎች እውነታውን አውጥተው የተሰራው ግፍ ላይ መተማመን ከተደረሰ በኋላ በይቅርታ በእውነት በትሩዝ በሬኮንሲሊሽን በይቅርታና በሂሊንግ አብሮ ነገ ለመኖር ይቅር ተባብሎ ደም አድርቆ ለመሄድ የሚደረግ አዲስ ማህበራዊ መስተጋብር ለመፍጠር የሚካሄድ አካሄድ ነው። የተለየ አካሄድ ነው። ለዛ ነው ትራንዚሽናል ጀስቲስ የሚባለው። እንደምታውቀው ደቡብ አፍሪካ ላይ ተሰርቷል። ከአፓርታይድ ስትወጣ ደቡብ አፍሪካ አርክቢሾፕ ዴዝሞንድ ቱቱ ይመሩት የነበረው የትሩዝ ሬኮንሲሊሽን ኮሚሽን ይህንን አድርጓል። ሰው በአደባባይ እየተለተሉ ይገርፉ የነበሩ የአፍሪካነር ነጭ ቦር ወንጀለኞች በአደባባይ ተናዘው ኃጢአታቸውን ቤተሰቦቻቸውን ይቅርታ ጠይቀው ጥቃት ለደረሰባቸው ሰዎች ደግሞ የገንዘብም የሞራል ካሳ መንግስት ሰጥቶ ወንጀለኞቹ ግን በምህረትና በይቅርታ እንዲለቀቁ ተደርጓል። ይሄ ሀገር ለማሻገር የተደረገ ነገር ነው። ለዛ ነው ትራንዚሽናል የሚባለው። ከሩዋንዳም ጄኖሳይድ በኋላ ጋቻቻ በሚባሉ ኮርቶች እንደዚሁ ሰው የገደሉ ጎረቤቶቻቸውን ሰዎች ምክንያቱም በስድስት ሳምንቱ 800,000 ሰው ነው ያለቀው አሉላ። 800,000 ሰው ነው የገደለ 800,000 ሰው አለ ማለት ይሄን ሁሉ ሰው ፍርድ ቤት ገትረ እስር ቤት አጉረ አገር ልትመራ ትችል እና አንዳንድ ጊዜ ይሄ ኖርማል የምትለው የክሪሚናል ጀስቲስ ሲስተሙ እንዲህ አይነት አገር የሚያክሉ ወንጀሎችን የማይቆጣጠርበት አቅም ጋር ይደርሳል። ስለዚህ ለመሻገር ስትል በእውነት በአካውንታቢሊቲ እና በይቅርታ እና በሂሊንግ ትሻገረዋለህ እና ያንን የማድረግ ስርዓት ነው። ይሄን ለመስራት እንግዲህ ኮሚሽን ያጣራ ብንልም መንግስታት ይሳተፉበት ብንልም እውነታውን ለማውጣት ይቅርታውን ለማምጣት ማህበራዊ መስተጋብሩ እንደገና መልሶ ለመስራት ብዙ ተዋናዮች ያስፈልጋሉ። እንግዲህ ይህንን ነገር በቀበሌ ደረጃ፣ በክልል ደረጃ፣ በፌዴራል መንግስት ደረጃ ማድረግ ይገባል ማለት ነው እና ከባድ ስራ ነው። እንደው እንግሊዘኛውን ለመጠቀም ሄርኪሊየን የሆነ ታስክ ነው ለማለት ነው አሉ።
ብዙ ስራ የሚጠይቅ ይመስላል። ጉዳዮቹም ከውጭ ጉዳይ ሚኒስትሩ ጉብኝት በኋላም የሚያነጋግሩ ናቸው። ውይይቱ ይቀጥላል። ዶክተር ደረሰ ጌታቸው በአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር፣ ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ አሉላ።
አድማጮች፣ አሁን በፍጥነት ወደ ሳምንቱ የመጨረሻ ቅንብር ወደ ስፖርት ነው የምንዘልቀው። ኤርሚያስ አየለ ታላቁ ሩጫን የመሰለ አበይት ስፖርታዊ መርሃ ግብሮችን በማስተባበር የሚታወቅ የስፖርት ሰው ነው። በተለይ ማህበረሰብ አቀፍ አትሌቲክስን ለማስተዋወቅ በሀገር ውስጥና በውጭ ሀገሮች የተለያዩ መድረኮችን የሚያሰናዳው ኤርሚያስ በትናንትና ዕለት በተደረገው የሮም ማራቶን ላይ ትኩረት የሳበ አንድ ስፖርታዊ ክንውን ፈጽሟል። ኤርሚያስ የኢትዮጵያና እንዲሁም በአጠቃላይ የአፍሪካ አትሌቲክስ ባለ ታሪክ አበበ ቢቂላ የባዶ እግር ድል ለማስታወስ 42 ኪሎ ሜትሮችን በባዶ እግሩ ሮጦ ጨርሷል። ራሱን የጤና ሯጭ ነኝ እያለ የሚገልጸው ኤርሚያስን ውድድሩን ካጠናቀቀ በኋላ ሀብታሙ ስዩም በስልኩ መስመር አግኝቶ አነጋግሮታል። አስቀድሞም ስለ ዓላማው ይናገራል።
እንግዲህ ለኢትዮጵያ አትሌቲክስ መሰረት የሆነው ጠንካራው አትሌታችን አበበ ቢቂላ ነው እና የኢትዮጵያ ድል የጀመረው የተጠነሰሰው ሮም ነው እና አበበ ቢቂላን ለማስታወስ የእሱን ድል ለመዘከር ነው።
ኤርሚያስን አስከትለን 42 ኪሎ ሜትሮችን የሚያካልለውን የሮም ማራቶን በባዶ እግር ለመጨረስ የያዘውን ህልም ለማሳካት ምን አይነት ዝግጅት ሲያደርግ እንደሰነበሰ ጠይቀነዋል።
እንግዲህ ታላቁ ሩጫ መምራት ካቆምኩ በኋላ ያለፉትን 2 ዓመታት በባዶ እግሬ ሩጫለሁ። የታላቁን ሩጫ አምና አናካች፣ አምና አዋሳ ደግሞ ግማሽ ማራቶን አለ፣ እሱንም አምና ሩጫለሁ። ከዛ በኋላ ያለፈውን 1 ዓመት በሳምንት አንዴ ሮብ ሮብ 10-12 ኪሎ ሜትር ትሬኒንግ አደረግ ነበር እና የሚገርምህ መጀመሪያ አካባቢ ሲጀምር ይሰነጠቅ ነበር። ሙሉ ማራቶን ሲጨርስ ትንሽ ጠርሙስ ስባሪ ገብታብኝ ነበር። ከሷ ትንሽ እንትን በስተቀር እግሬ ምንም አልደማ ሙሉን እና ያው እኔ የአዲስ አበባ ነው ተወልጄ ያደግኩት። በባዶ እግር አልሄድኩኝ። በባዶ እግር መሄድ እኛ ሀገር የተለመደ ነው። በገጠር ያው ከተማ ለኖረ ሰው 100 ዓመቱን ጫማ ረሰው ጫማ ማውለቅ ይከብዳል። ግን ያው አመት ሙሉ ትሬኒንግ ስለሰራው ጥሩ እግሬ ተለማምዷል፣ ጠንክሮ ነበር እና ለሮም ይዞኛል። ደግሞ ሌላው አንደኛ የዘንድሮ የመጀመሪያ ነው ማራቶን ሙሉ ስላሮጥ ልምዱም ከ30 ኪሎ ሜትር በኋላ ክብደት ነበረው። ግን ያው አመቱን ሙሉ ተዘጋጅቻለሁ። ሮም ግን ለመሮጥ 3 ወርም አልንገትኩኝም። ሁለት ያህል ነው የተለማመድኩኝ ለሱ ለማራቶን ትሬኒንግ አውጥቼ።
ከነዚህ ሁሉ ቅድመ ዝግጅቶች በኋላ ኤርሚያስ በአብዛኛው በድንጋይ ንጣፍና በአስፋልት በተሸፈነው የመወዳደሪያ ጎዳና ላይ ፈታኝ ሩጫ እንዳደረገም ነግሮናል።
እግሩ ውስጥ ያለው ነው ሞሪስ ተማበረው። ምክንያቱም በጣም ፔንፉል ነበር። ትንሽኛው ኪሎ ሜትር ላይ የተርሙስ ስፓሪ ገብታ ነበርና ለነግላት በመወከር አልቻልኩኝም። አለነቀላለች ትንሽን ከልቦክሪ አንግሏ ትንሽ እንደመተኛ ታለችና ዝም ብዬ ከተልኩኝ። እስከ 35 ኪሎ ሜትር ብዙ አላመመኝ። ከ35 በኋላ በጣም ትግል አለው። ምክንያቱም ያው ራፍ ነው። ኦብልስቶኑ ደግሞ አንድ ያልቃል ለገና ይመጣልና በቃ በጣም ይታገላል። እኔ በቃ ያበበን ጥንካሬ ሲገባበት ሰዓት እንግዲህ ከዛ በፊት አበበ ቢቂላ በዛ ፍጥነት ያንን ወንገድ እንዴት አጥቆ በጥንካሬ እንዳሳለፍ ያሰብኩኝ በቃ ብርታት እየሆነኝ ነው የሄድኩትና ኢሞሽናል ነው። አቱም ሁላችንም ውስጥ ያበበ ቢቂላ ታሪክ አይደለም እኛ ኢትዮጵያውያን ውስጥ ጣሊያን ውስጥ ሮማ በጣም ትልቅ ለሱ ክብር አላቸው።
ኤርሚያስ በዚህ መልኩ የስፖርቱ ዓለም ባለውለታዎችን መዘከር ያለውን ትርጉም አስረድቶናል።
እንግዲህ ምንድነው አትሌቶች የተለያየ ደረጃ ላይ አሉ። ያው ማክበር ጽናትን ሌላ ይማራሉ። አሁን ሁለት ነገር ነው ይሄ ነገር። አንደኛው የኢትዮጵያ አትሌቲክስን መሰረት የሆነውን ታላቁን አትሌታችንን ይችላል። ሁለተኛ ደግሞ አንድ ነገር ከተወሰነ ማድረግ እንደሚቻልና አትሌቶች በላይ ነው። አትሌቶች ኢትዮጵያውያን በመላው ዓለም ያሉ ጥናትን ያሳያል።
ኤርሚያስ አየለ በቀጣይ የቶኪዮና አቴንስ ማራቶንን ጨምሮ ከአበበ ቢቂላ ታሪክ ጋር የተገናኙ የማራቶን ውድድሮችን በተመሳሳይ በባዶ እግር ለመጨረስ አቅዷል። ከዚህም በተጨማሪ ከሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን ጋር በመተባበር በጀመረው ዓመታዊው የአምስት ኪሎ ሜትር ሩጫ ውድድር ላይ የባዶ እግር ሩጫን የማካተት ህልም እንዳለውም አጋርቶናል።
ግሩም ክንውን ኤርሚያስ፣ ሀብታሙ አመሰግናለሁ። አድማጮች፣ አሁን ወደ ሳምንታዊው መደበኛ የስፖርት ዝግጅት ኬኔዲ አባተ።
ትናንት እሁድ መጋቢት 10 ከተደረጉ የማራቶን ውድድሮች መካከል አንዱ በሆነው በደቡብ ኮሪያ የሴኡል ማራቶን ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ያለውን ደረጃ በመያዝ አጠናቀዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን ይህን ውድድር አትሌት አምደወርቅ ዋለልኝ 2 ሰዓት ከ05 ደቂቃ ከ27 ሰከንድ በማጠናቀቅ ድል ሲያደርግ፣ ሽፈራው ታምሩና ሀፍቱ ተክሉ ደግሞ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በፈረንሳይ ሊል በተካሄደ የ5 ኪሎ ሜትር ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን 12 ደቂቃ ከ50 ሰከንድ ያጠናቀቀ ሲሆን ባለፈው አመት የሀገሩ ልጅ በሪሁ አረጋዊ በ12 ደቂቃ ከ49 ሰከንድ ከያዘው የርቀቱ ክብረ ወሰን ሰዓት በ1 ሰከንድ ብቻ ነው የዘገየው። በትናንቱ የ5 ኪሎ ሜትር ውድድር ሌላው ኢትዮጵያዊ አትሌት ጥላውን በቀለ ሶስተኛ ሲወጣ፣ ኬንያዊው ሬኖልድ ኪፕሮሪ ሁለተኛ ወጥቷል። በዛው በሊል በተካሄደ የግማሽ ማራቶን ውድድር ደግሞ ኢትዮጵያዊው ገመቹ ዲዳ አንደኛ በመውጣት ያሸንፍ፣ ኬንያዊው ኤማኑኤል ኪፕሮፕ ሁለተኛ ወጥቷል። በአሜሪካ ሎስ አንጀለስ በተካሄደ የማራቶን ውድድር ደግሞ በወንዶች አትሌት ጀማል ይመር በአንደኝነት ሲያጠናቀቅ፣ ሌላኛው ኢትዮጵያዊ አትሌት የማነ ጸጋዬ ሁለተኛ ሆኖ ጨርሷል። ኬንያዊው ኪፕኮች ሶስተኛ የወጣ አትሌት ነው። በሴቶች ምድብ ደግሞ ከአንደኛ እስከ ሶስተኛ የወጡት ኬንያውያን አትሌቶች ናቸው። ጣሊያን፣ ቻይናና ታይዋንን ጨምሮ በሌሎች አንዳንድ ሀገራትም በተካሄዱ ውድድሮች ኢትዮጵያውያን አትሌቶች በርካታ ድሎችን ማስመዝገብ ችለዋል። የኢትዮጵያ ብሔራዊ ቡድን ትላንት ከሩዋንዳ አቻው ጋር የአቋም መፈተሻ ጨዋታ አድርጎ 1-0 በሆነ ውጤት አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተከናወነው በዚህ ጨዋታ የዋሊያዎቹ አማካይ ከነአን ማርክነህ በ83ኛው ደቂቃ ላይ ለቡድኑ ብቸኛዋን የማሸነፊያ ግብ አስቆጥሯል። ጨዋታው የተዘጋጀው ዋሊያዎቹ ከጊኒ ጋር ላለባቸው የአፍሪካ ዋንጫ ማጣሪያ ጨዋታ አቋማቸውን እንዲፈትሹ ለማድረግ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራን ጨምሮ በርካታ የእግር ኳስ ቤተሰቦች ጨዋታውን በስታዲየሙ ተገኝተው ተከታትለዋል። በኮት ዲቯር አስተናጋጅነት ለሚካሄደው 34ኛው የአፍሪካ ዋንጫ ኢትዮጵያ ከጊኒ ጋር የፊታችን መጋቢት 15 እና 18 በሞሮኮ ራባት የማጣሪያ ጨዋታውን ታደርጋለች። ለዚህ ጨዋታ የኢትዮጵያ ብሔራዊ ቡድን ከነገ በስቲያ ወደ ሞሮኮ እንደሚያቀና ታውቋል። ለአፍሪካ ዋንጫ የሚያልፉ ሀገራትን ለመለየት ለሚደረገው የማጣሪያ ጨዋታ ኢትዮጵያ በምድብ 4 ከግብጽ ማላ ማላዊና ጊኒ ጋር መደልደሉ አይታወቃል። በተጠባቂው የኤል ክላሲኮ ፍልሚያ ባርሴሎና ሲያሸንፍ በእንግሊዝ ፕሪሚየር ሊግ ደግሞ አርሰናል መሪነቱን ያሰፋበትን ውጤት አስመዝግቧል። ትናንት ምሽት የምን ጊዜም ተቀናቃኙን ሪያል ማድሪድን በኑ ካምፕ ያስተናገደው ባርሴሎና የኤል ክላሲኮ ግጥሚያውን 2-1 በሆነ ውጤት አሸንፏል። ጨዋታው በተጀመረ በ90ኛው ደቂቃ ላይ የባርሳው ተከላካይ ሮናልድ አራዮ በራሱ መረብ ላይ ባስቆጠራት ግብ ጎሚዎቹ መሪ መሆን ቢችሉም ረፍት ከመውጣታቸው በፊት 45ኛው ደቂቃ ላይ ሰርጂ ሮቤርቶ ባለሜዳዎቹን አቻ አድርጓል። ጨዋታው አንድ እኩል በሆነ ያቻ ውጤት እስከ መጨረሻዎቹ ደቂቃዎች ቢዘልቅም የማታማታ ባርሳ የማሸነፊያዋን ግብ 92ኛው ደቂቃ ላይ በኬሲ አማካኝነት ማስቆጠር ችሏል። ባርሳ ጨዋታውን 2-1 በሆነ ውጤት ማሸነፉን ተከትሎ የላሊጋ መሪነቱን ወደ 12 ነጥብ ከፍ አድርጓል። በእንግሊዝ ፕሪሚየር ሊግ ደግሞ አርሰናል ክሪስታል ፓላስን 4-1 በሆነ ውጤት በማሸነፍ
ግናልን ለሳምንታዊ የስፖርት ዝግጅቱ የምሽቱ አስተናጋጃችሁ አሉላ ከበደ ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ሰላም ተናደሩ።